ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 6 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና ህወሓት ወታደራዊ ግጭቶችን በአስቸኳይ በማቆም ወደ ሰላማዊ ሂደት እንዲመለሱ ዩናይትድ ስቴትስ በድጋሚ ጥሪ አቀረበች። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በሰላም ድርድሩ ዙሪያ መግለጫ ሰጥተዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። የኢትዮጵያ መንግስትና ህወሓት ወታደራዊ ግጭቶችን በአስቸኳይ በማቆም ወደ ሰላማዊ ሂደት እንዲመለሱ ዩናይትድ ስቴትስ በድጋሚ ጥሪ አቀረበች። የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ በሰሜን ኢትዮጵያ እየተባባሰ ያለው ወታደራዊ እንቅስቃሴ ዩናይትድ ስቴትስን በይበልጥ እያሳሰባት ነው ብለዋል። በተቻለ ፍጥነት ውይይት ለማስጀመር የአፍሪካ ህብረት የሚያደርገው ዲፕሎማሲያዊ ጥረት ዩናይትድ ስቴትስ እንደምታደንቅና እንደምትደግፍም በድጋሚ ያረጋገጡት ቃል አቀባዩ ኤርትራ እና ሌሎችም ግጭቱን ከማባባስ እንዲቆጠቡም አሳስበዋል። ለግጭቱ ሰላማዊ መፍትሄ ለማፈላለግ 2 ሳምንት ለተጠጋ ጊዜ በቀጠናው የቆዩት የዩናይትድ ስቴትስ የአፍሪካ ቀንድ ልዑክ ማይክ ሃመር አሁንም በቀጠናው እንደሚገኙ በትናንቱ መግለጫቸው ቃል አቀባዩ ተናግረዋል። ይህ በእንዲህ እንዳለ በትናንትናው ዕለት የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ ያወጡትን መግለጫ ስም አጥፊ ያለው በቤልጅየም የሚገኘው የኢትዮጵያ ኤምባሲ መግለጫውን ተቀባይነት እንደሌለው ገልጿል። በተያያዥ ዜና በሰሜን ኢትዮጵያና በምስራቅ ዲሞክራሲያዊ ሪፐብሊክ ኮንጎ ለተፈጠረው ግጭት ኡሁሩ ኬንያታ የሰላም መልእክተኛ ሆነው በአዲሱ ፕሬዝደንት መሾማቸውን በደስታ እንደምትቀበል ዩናይትድ ስቴትስ አስታውቃለች። አድማጮች፣ የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። ካለፈው ሐምሌ ጀምሮ በማሊ ተይዘው የሚገኙ ወታደሮቿን በተመለከተ ቀጠናዊ ስብሰባ እንዲደረግ አይቮሪ ኮስት መጠየቋ ማስፈራራትና ማጭበርበር ነው ስትል ማሊ ዛሬ መግለጫ ወጥታለች። አይቮሪ ኮስት ወታደሮችን አግታለች ስትል ማሊን ትከሳለች። የቪኦኤዋ አኒ ራይዘንበርግ ከማሊ መዲና ባማኮ እንደዘገበችው በማሊ መንግስት ቴሌቪዥን የተነበበው የመንግስት መግለጫ አይቮሪ ኮስት ጉዳዩን በተመለከተ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋስ ስብሰባ ይጠራልኝ ማለቷ የማሊ መንግስትን በፍጹም አያሳስበውም ብሏል። የአይቮሪ ኮስት ብሔራዊ የጸጥታ ምክር ቤት ረቡዕ ዕለት ባወጣው መግለጫ ማሊ ወታደሮችን አግታለች ብላ በመወንጀል የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋስ ስብሰባ እንዲጠራ ጠይቃለች። ባለፈው ሐምሌ 49 የሚሆኑ የአይቮሪ ኮስት ወታደሮች የተባበሩት መንግስታትን ሰላም አስከባሪ ኃይል ለመደገፍ በባማኮ አየር ማረፊያ ሲደርሱ ቅጥረኛ ወታደሮች ናቸው በሚል ወንጅላ ማሊ በቁጥጥር ስር አውላቸዋለች። በማሊ የቀድሞ የተመድ ልዑክ ቃል አቀባይ የነበሩት ኦሊቨር ሳልጋዶ የአይቮሪ ኮስት ወታደሮች መምጣትን በተመለከተ ተመድ ለማሊ አሳውቋል ብለው በትዊተር በመግለጻቸው ማሊ በአስቸኳይ ከሀገሯ አባራለች። የአይቮሪ ኮስት ወታደሮች ካለ ፍቃድና ትዕዛዝ ማንነታቸውንም ሆነ የመጡበትን ጉዳይ ደብቀው የጦር መሳሪያ በመያዝ የማሊን አፈር ረግጠዋል ሲል የማሊ መንግስት በትናንቱ መግለጫ ከሷል። የማሊ ተቃዋሚ ፖለቲከኞች በአይቮሪ ኮስት የፖለቲካ ጥገኝነት እያገኘ ነው ሲሉ የማሊ ግዛዊ ፕሬዚደንት አሲማ ጎይታ ባለፈው ሳምንት ከሰዋል። ማሊ ምርጫውን በማዘግየቷ ኤኮዋስ ባለፈው ጥር ማዕቀብ ከጣለባት በኋላ ከቀጠናው ማህበር ጋር ፍጥጫ ውስጥ የቆየች ሲሆን ምርጫውን በሚቀጥለው ዓመት ለማድረግ ማቀዷን ተከትሎ ማዕቀቡ ተነስቷል። ለማዕቀቡ ድጋፍ የሰጠችው ፈረንሳይ ማሊ ዋግነር ቡድን በመባል ከሚታወቀው የሩሲያ ቅጥረኛ ወታደሮች ጋር መስራቷ አሳስቦኛል በሚል ባለፈው ወር ጦሯን ከሀገሪቱ ጠራርጋ አውጥታለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። 440 አስከሬኖችን የያዘ የጅምላ መቃብር በሰሜን ምስራቅ ዩክሬን በምትገኘውና በቅርቡ የዩክሬን ኃይሎች ከሩሲያ ኃይሎች ነጥቀው በተቆጣጠሯት ኢዚየም በተባለች ከተማ እንዳገኙ የዩክሬን ባለሥልጣናት አስታውቀዋል። የዩክሬን ኃይሎች ባለፈው ሳምንት መጨረሻ የመልሶ ማጥቃት ከጀመሩ በኋላ የሩሲያ ኃይሎችን ከካርኪቭ አካባቢ ገፍተው አስወጥተዋል። የሩሲያ ኃይሎች በርካታ መሳሪያዎችንና ሌሎች የጦር መገልገያዎችን ጥለው ሄደዋል ሲሉ የዩክሬን ባለሥልጣናት መናገራቸውን ሮይተርስ ዘግቧል። ይህ ነጻ ካወጣናቸውና በትልቁ ከተማ ካገኘናቸው የጅምላ መቃብሮች ሁሉ ትልቁ ነው። 440 ሰዎች በአንድ ቦታ ተቀብረዋል። አንዳንዶቹ በመድፍ ጥቃት ሲገደሉ፣ ሌሎቹ ደግሞ በአየር ጥቃት የተገደሉ ናቸው ሲሉ የካርጊቭ አካባቢ የፖሊስ ምርመራ ኃላፊ ሰርሂ ቦልቪኖ ለስካይ ኒውስ መናገራቸውን ሮይተርስ ዘግቧል። የዩክሬን ባለሥልጣናት የሚሉትን በገለልተኛ ወገን ማጣራት አለመቻሉንና በሩሲያ ወገን ወዲያውኑ የተሰጠ አስተያየት አለመኖሩን የሮይተርስ ዘገባ ጨምሮ አመልክቷል። በቅርቡ የዩክሬን ኃይሎች መልሰው በተቆጣጠሯት ኢዚየም ከተማ ጉብኝት ያደረጉት ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያን ተጠያቂ አድርገዋል። ድርጊቱንም ቡቻ በተባለው የዋና ከተማዋ ኪየቭ ክፍል በወረራው መጀመሪያ ወር ላይ ከተገኘው ሌላ የጅምላ መቃብር ጋር አመሳስለውታል። ሩሲያውያኑ ለቀው በሚወጡት ቦታ ሁሉ እልቂትን ፈጽመው እየሄዱ በመሆኑ ተጠያቂ መሆን አለባቸው ሲሉ ዜሌንስኪ ዛሬ ሐሙስ በቪዲዮ ባሰራጩት መልእክት ተናግረዋል። ዩክሬንና ምዕራባውያን አጋሮቿ ሩሲያ የጦር ወንጀል ፈጽማለች ሲሉ ይከሳሉ። ሩሲያ በበኩሏ ሲቪሎችን ኢላማ አለማድረጓንና የጦር ወንጀል አለመፈጸሟን ትናገራለች። የተመድ ጠቅላላ ጉባኤ በዛሬ ውለው የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በቪዲዮ ንግግር እንዲያደርጉ ለማስቻል ድምፅ ይሰጣል ተብሎ ይጠበቃል። ጉባኤው ዘንድሮ ሁሉም መሪዎች ንግግራቸውን በአካል መጥተው እንዲያሰሙ ቢፈልግም በድምፅ ብልጫ ፈቃድ ያገኙ ግን በቪዲዮ ንግግራቸውን ማቅረብ ይችላሉ። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን 600 ሚሊዮን ዶላር የሚገመት ተጨማሪ የጦር መሳሪያ ለዩክሬን እንደሚሰጥ አስታውቀዋል። ዋይት ሀውስ እንዳስታወቀው የአሜሪካ መከላከያ ሚኒስቴር ካለው ክምችት ላይ ለዩክሬን የጦር መሳሪያ ሲለግስ ለ21ኛ ጊዜ መሆኑ ነው። የአሜሪካ ፕሬዝደንቶች የተከማቸ ትርፍ የጦር መሳሪያን ለሌላ ወገን የማስተላለፍ ሕጋዊ መብት አላቸው። እየጨመረ የመጣውን የፖለቲካ መከፋፈልና በጥላቻ ላይ የተመሰረተ ሁከትን ለማስቀረት ያለመ የማህበረሰብ መሪዎች ስብሰባ ትናንት ሐሙስ በዋይት ሀውስ ተካሂዷል። በስብሰባው ላይ የተናገሩት ፕሬዚደንት ጆ ባይደን የነጭ የበላይነት አቀንቃኞችን በመቃወም መርዘኛ ሲሉ ከጠሩት የፖለቲካ ክፍፍል እንዲወጡ አሜሪካውያንን አሳስበዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ በሪፖርቷ እንደጠቆመችው የፕሬዝደንቱ ተቺዎች አለመግባባትን የሚፈጥሩት ባይደን ናቸው በማለት መልሰው ይከሳሉ። ኤደን ገረሞት አቅርበዋለች።
እንደ አውሮፓውያን አቆጣጠር በ2017 ዓ.ም የነጭ የበላይነት አቀንቃኞች ሻርለትቪል ቨርጂኒያ ሰልፍ አካሄዱ። ፕሬዚዳንት ጆ ባይደን ትላንት ሐሙስ ዕለት ከማህበረሰብ መሪዎች ጋር በዋይት ሀውስ ባካሄዱት ዩናይትድ ዊ ስታንድ በተሰኘው ወይም ደግሞ በህብረት እንቆማለን በሚለው ስብሰባ ላይ ያንን ሰልፍ በመቃወም የወጡ ሰዎችን ህልፈት በመጥቀስ አስታውሰዋል። ፕሬዚዳንት ጆ ባይደን
የነጭ የበላይነት አቀንቃኞች ንግግሩን ሊደመድሙ አይችሉም። ይሄ መርዝና ብጥብጥ የዘመናችን ታሪክ ሊሆን አይችልም።
ዋይት ሀውስ የአሁኑ ስብሰባው እንደ ጎርጎሮሳውያኑ አቆጣጠር በ2012 ዓ.ም በሺክ ዊስኮንሲን መቅደስ፣ በ2016 በፍሎሪዳ በተመሳሳይ ጾታ አፍቃሪያን ጭፈራ ቤት፣ በ2021 በጆርጂያ የእስራውያን የውበት ሳሎን፣ በ2019 በቴክሳስ ሱፐርማርኬት ውስጥ የስፓኝ ዝርያ ባላቸው ሰዎች ላይ ትኩረትን ያደረገውን ግድያና እንዲሁም ደግሞ በዚህ አመት መጀመሪያ ላይ የኒውዮርክ ሱፐርማርኬት ውስጥ ጥቁሮች ላይ ያተኮረውን የመሳሪያ ጥቃትን ጨምሮ በአጠቃላይ በጥላቻ ላይ የተመሰረተ ጥቃት የደረሰባቸውን የማህበረሰብ ክፍሎች የሚዘክር ስብሰባ መሆኑን አስታውቋል። የፌዴራል የምርመራ ቢሮ መረጃዎች ባለፉት ቅርብ አመታት የጥላቻ ወንጀሎች መጨመራቸውን ያሳያሉ። ለዚህ ታዲያ ወረርሽኙን ተከትሎ የመጣው የጭንቀት መጨመርና ግጭትን የሚያጭሩ የፖለቲካ ትርክቶች እንዲሁም ሌሎች እጅግ ብዙ ጉዳዮች ለጥቃቱ መጨመር ሚና አላቸው። ፊሊስ ግሬስተንፊልድ በካሊፎርኒያ ግዛት ዩኒቨርሲቲ ስታንስሊየስ የወንጀለኛ ፍትህ ፕሮፌሰር ናቸው።
That's been a major factor for the last 6 years where we hear
ላለፉት 6 አመታት ዋነኞቹ ፖለቲከኞች የነጭ የበላይነት ከመያቀነቀኑና ከሌሎች ጽንፈኞች ከመናገሩት ጋር አብሮ የሚሄድ ሐሳብን ሲናገሩ ቆይተዋል።
ከማህበረሰቡ መረጃዎችን የሚሰበስበው አን ኢኮኖሚስት ዩጎቭ የተሰኘው የአስተያየት መሰብሰቢያ 66% የሚሆኑ አሜሪካውያን እንደ አውሮፓውያን አቆጣጠር ከ2021 አንስቶ በሀገሪቱ ከፍተኛ የሆነ የፖለቲካ መከፋፈል አለ ብለው እንደሚያምኑና በቀጣይ አመታትም ይኸው ክፍፍ ያድጋል ብለው እንደሚጠብቁ አመላክቷል። ፕሬዚዳንት ባይደን በድጋሚ
Hateful violence is born into the fertile soil of a toxic division.
መራጅ የሆነ ክፍፍል በጥላቻ የሚቀጣጠል ግጭት የሚወለድበት ለመሬት ነው። ችግሩን እኛም ራሳችን ጥግ ድረስ በመሄድ አንቀርፈውም። መርዛማው ክፍፍል ቀውሱን ያቀጣጠለብን ያለባቸውን መንገዶች መጋፈጥ መቻል አለብን።
በአንጻሩ የባይደን ተቾች ከሰሞኑ ፕሬዝዳንቱ ሜክ አሜሪካ ግሬት አገን ወይም ደግሞ ማጋ በተሰኙት የዶናልድ ትራምፕ ደጋፊ የሆኑ ሪፐብሊካኖች ላይ ንዑስ ፋሽስቶች በማለት አደገኛ የሆነ የፖለቲካ ትርክት ጥቃት በመፈጸም ክፍፍሉን እያባባሱት ነው ይላሉ።
በመጨረሻም አድማጮች፣ የዩናይትድ ስቴትስ መንግስት በአሜሪካ ባንኮች ተይዞ የነበረ 3.5 ቢሊዮን ዶላር የአፍጋኒስታን ተቀማጭ ገንዘብ ስዊስ ወደሚገኝ ፈንድ ማሸጋገሩን ታሊባን ዛሬ አውግዟል። የዩናይትድ ስቴትስ መንግስት በአሜሪካ ባንኮች ተይዞ ከነበረው የአፍጋኒስታን ተቀማጭ ገንዘብ ውስጥ 3.5 ቢሊዮን ዶላር በመጠቀም የአፍጋኒስታንን ኢኮኖሚ ለማረጋጋት በሚል በስዊዘርላንድ ፈንድ ማቋቋሙን ከትናንት በስቲያ አስታውቆ ነበር። በዚህ ፈንድ ላይ ግን ገዢው ታሊባን ምንም ስልጣን እንዳልተሰጠው ታውቋል። የቪኦኤው አያዝ ጎል ከካቡል እንደዘገበው የታሊባን የውጭ ጉዳይ ሚኒስቴር መስሪያ ቤት እቅዱን ተቀባይነት የሌለው ሲል አጣጥሎ ከዓለም አቀፍ መርሆች ያፈነገጠ ነው ሲል ገልጾታል። በታሊባን የሚመራው የአፍጋኒስታን መንግስት በአሜሪካ ባንኮች የሚገኝና በዩናይትድ ስቴትስ መንግስት የታገደ በቢሊዮን ዶላር የሚቆጠር ተቀማጭ ገንዘብ እንዲመለስለት ሲወተውት የቆየ ሲሆን በዛሬው የውጭ ጉዳይ ሚኒስቴር መስሪያ ቤት መግለጫም አሜሪካ ገንዘቡን እንድትለቅ እንዲሁም የአፍጋን ነጋዴዎች የዓለም አቀፍ ባንኮች ተጠቃሚ እንዲሆኑ ለማስቻልና በድህነት የተመታችውን ሀገር ለመታደግ እንዲቻል ተጥለው የነበሩ የገንዘብ ማዕቀቦችን እንድታነሳ በድጋሚ ጠይቋል። የአፍጋናውያንን ጥያቄ ችላ በማለት ገንዘቡ የሚለቀቅ ከሆነ የአፍጋኒስታን እስላማዊ ኤሚሬት ይህን ገንዘብ በመጠቀም እንቅስቃሴ የሚያደርጉ ግለሰቦች፣ ተቋማትና የንግድ ድርጅቶችን ለመቅጣት ይገደዳል ሲል ሚኒስቴር መስሪያ ቤቱ አስታውቋል። ከአንድ ዓመት በፊት አፍጋኒስታንን የተቆጣጠረውና በወንዶች ብቻ የተቋቋመው የታሊባን መንግስት ሀገሪቱን እስላማዊ ኤሚሬት ብሎ ይጠራታል። ቀሪው ዓለም ግን የሰብአዊ መብቶች ጉዳይና የአሸባሪዎች እንቅስቃሴ አሳሳቢ በመሆኑ እውቅና አልሰጠውም። ባለፈው ዓመት ነሐሴ ወር ታሊባን አፍጋኒስታንን ሲቆጣጠርና ዓለም አቀፍ ድጋፍ የነበረው የካቡል መንግስት ሰራዊት ሲበተን እንዲሁም የአሜሪካና የኔቶ ጦሮች ሀገሪቱን ለቀው ሲወጡ በኒውዮርክ ተቀማጭ የነበረን 7 ቢሊዮን ዶላር የአፍጋኒስታን ገንዘብ ዩናይትድ ስቴትስ አግዳለች። ፕሬዚዳንት ጆ ባይደን ከዚህ ገንዘብ ግማሹን ማለትም 3.5 ቢሊዮን ዶላሩን ለተቋቋመው የአፍጋን ፈንድ እንዲለቀቅ፣ ቀሪው ደግሞ ከ20 ዓመታት በፊት በአሜሪካ ላይ በተፈጸመው የሽብር ጥቃት ተጎጂ ለሆኑ ሰዎች እንዲውል ባለፈው የካቲት ትዕዛዝ አስተላልፈዋል። የዩናይትድ ስቴትስ ግምጃ ቤት እንዳስታወቀው በስዊዘርላንድ የተቋቋመውና በባላደራዎች ቦርድ የሚተዳደረው ፈንድ የአፍጋኒስታንን ሀብት ለመጠበቅና ገንዘቡ ለታለሙ ጉዳዮች እንዲውል ለማድረግ ያለመ ነው። ገንዘቡ የኤሌክትሪክ ኃይል ለማስገባት፣ ለዓለም አቀፍ ተቋማት ዕዳ ክፍያና አፍጋኒስታን ለልማት እርዳታ ብቁ እንድትሆን ዋስትና የሚውል ነው ተብሏል። አድማጮች፣ ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። መልካም የሳምንት መጨረሻ እንዲሆንላችሁ የተመኘው ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛሉ።
لا ለዓለም ዜናዎቹ እንግዱ ወልዴን አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 6 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ስለዚህ በዚህ ወረራ ምክንያት በዚህ ውድመት ምክንያት በእነዚህ ትምህርት ቤቶች ያሉ ተማሪዎች ከሌላው እኩል ማይጀምሩ እንደሚሆኑ ትምህርት ሲባል ደግሞ ከግብዓትም ከሁሉም አንጻር ተሟልቶ ተማሪዎች የሚገባቸውን ነገር ማግኘትና በውጤት መለካት ስላለባቸው በተያያዘው ፕሮግራም ለመጀመር የሚያስችል ነገር የላቸውም።
የሰማችኋቸው የዋግምራ ዞን የትምህርት መምሪያ ኃላፊ የሆኑትን አቶ ሞገስ ሰይፉ ነው። በቅርቡ በተቀሰቀሰው ጦርነት ሳቢያ በዋግምራ ብሔረሰብ አስተዳደር ዞን በትምህርትና ጤና ተቋማት ላይ ደረሰ በተባለ ጉዳት ዙሪያ ከተናገሩት የተወሰደ ነው። በሁለተኛው አጋማሽ ይመለሳሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ዘገባ እንለፍ። የኢትዮጵያ መንግስትና ህወሓት ወታደራዊ ግጭቶችን በአስቸኳይ በማቆም ወደ ሰላማዊ ሂደት እንዲመለሱ ዩናይትድ ስቴትስ በድጋሚ ጥሪ አቀርባለች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትላንት በሰጡት መግለጫ በሰሜን ኢትዮጵያ የተባባሰ ያለው ወታደራዊ እንቅስቃሴ ዩናይትድ ስቴትስን የበለጠ እያሳሰባት ነው ብለዋል። በተቻለ ፍጥነት ውይይት ለማስጀመር የአፍሪካ ህብረት የሚያደርገውን ዲፕሎማሲያዊ ጥረት ዩናይትድ ስቴትስ እንደምትደግፍና እንደምትደግፍ በድጋሚ ያረጋገጡት ቃል አቀባዩ ኤርትራና ሌሎችም ግጭቱን ከማባባስ እንዲቆጠቡ አሳስበዋል። ለግጭቱ ሰላማዊ መፍትሄ ለማፈላለግ ሁለት ሳምንት ለተጠጋ ጊዜ በቀጠናው የቆዩት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር አሁንም በቀጠናው እንደሚገኙም ኔድ ፕራይስ በመግለጫቸው ተናግረዋል። ይህ በእንዲህ እንዳለ በትላንትናው ዕለት የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ ያወጡትን መግለጫ ስም አጥፊ ያለው በቤልጅየም የሚገኘው የኢትዮጵያ ኤምባሲ መግለጫው ተቀባይነት እንደሌለው ገልጿል። ከዚሁ ጋር በተያያዘ ዜና በሰሜን ኢትዮጵያና በምስራቅ ዲሞክራሲያዊት ሪፐብሊክ ኮንጎ ለተፈጠረው ግጭት ኡሁሩ ኬንያታ የሰላም መልእክተኛ ሆነው በአዲሱ ፕሬዝዳንት መሾማቸውን በደስታ እንደምትቀበል ዩናይትድ ስቴትስ አስታውቃለች። እነዚህንና ሌሎች ወቅታዊ ሁኔታዎችን ያካተተው የኬኔዲ አባተ ዘገባ ተከታዩ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት መስከረም 5 በሰጡት መግለጫ የፕሬዝደንት ባይደን የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር አሁንም በቀጠናው እንደሚገኙ ገልጸዋል። ለሁለት ሳምንታት ያህል በዘለቀው የቀጠናው ቆይታቸው ሰላምን ለማምጣት የሚደረገውን ጥረት በማስቀጠል ከኢትዮጵያ መንግስት፣ ከትግራይ ክልል ባለስልጣናት፣ ከአፍሪካ ህብረትና ከዓለም አቀፍ አጋሮች ጋር ንቁ ተሳትፎ አድርገዋል ነው ያሉት ኔድ ፕራይስ በመግለጫቸው። መስከረም 2 ከአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆ ጋር ተገናኝተው መወያየታቸውን እንዲሁም በቀጣዩ ቀን ደግሞ ከተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ቴቴ ጋር መገናኘታቸውን የገለጹት ቃል አቀባዩ፣ ይሁንና ሃመር ከተለያዩ አካላት ጋር በነበራቸው ውይይት ስላሳኩት ግብ በዝርዝር አልጠቀሱም። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ደግሞ በኬንያው ፕሬዝደንት ዊሊያም ሩቶ የሹመት ስነ ስርዓት ላይ በተገኙበት ወቅት በኢትዮጵያ ያለውን ግጭት በተመለከተ በተጓዳኝ በተካሄዱ ውይይቶች ላይ መሳተፋቸውንም ፕራይስ አመልክተዋል። ዩናይትድ ስቴትስ ግጭቱ ይበልጥ እያሳሰባት መቀጠሉንም የጠቀሱት የአገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ተፋላሚ ወገኖች ወደ አፍሪካ ህብረት መራሹ ድርድር እንዲመለሱም ጥሪ አቅርበዋል።
We are increasingly concerned by the growing military activity in northern Ethiopia. We strongly condemn the
በሰሜን ኢትዮጵያ እየተባባሰ ያለው ወታደራዊ እንቅስቃሴ በይበልጥ እያሳሰበን ነው። የጦርነቱን ዳግም መቀስቀስ አጥብቀን እናወግዛለን። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለም። እነዚህ የጦርነት እርምጃዎች የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት ወደ ውይይት ለመሄድ ፍላጎት እንዳላቸው ከሰጧቸው መግለጫዎች ጋር የሚቃረኑ ናቸው። እናም የኢትዮጵያ መንግስትም ሆነ የትግራይ ክልል ባለስልጣናት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙና በአፍሪካ ህብረት ጥላ ስር በሚካሄድ ሰላማዊ ድርድር ስምምነት ላይ እንዲደርሱ እንጠይቃለን።
በተቻለ ፍጥነት ውይይት ለማስጀመር የአፍሪካ ህብረት የሚያደርገውን ዲፕሎማሲያዊ ጥረት ዩናይትድ ስቴትስ እንደምታደንቅና እንደምትደግፍም በድጋሚ አረጋግጠዋል። በአፍሪካ ህብረት ለሚመራ የሰላም ድርድር ሁለቱም ወገኖች ቁርጠኝነታቸውን ማሳወቃቸውን ዩናይትድ ስቴትስ በደስታ እንደምትቀበልም ነው የተናገሩት። በህብረቱ የሚመራ የሰላም ሂደትን እንደሚቀበል ቀድሞ ያሳወቀው የኢትዮጵያ መንግስት በማንኛውም ጊዜና ቦታ በዚህ የሰላም ሂደት ለመሳተፍ ዝግጁ እንደሆነ መግለጹም ይታወቃል። በሌላ በኩል በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ በኦባሳንጆ ላይ እምነት እንደሌለው በተደጋጋሚ የገለጸው ህወሓት በበኩሉ ድርድሩ በዩናይትድ ስቴትስና በኬንያ ቢመራ እንደሚደግፍ ሲገልጽ ነበር። ይሁንና በአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበልና ግጭት ለማቆም ዝግጁ መሆኑንም መስከረም አንድ ያሳወቀው ህወሓት የትግራይ ክልልን በመወከል በሰላም ድርድሩ የሚሳተፉ ተደራዳሪዎችንም አሳውቋል። ለህወሓት ውሳኔ እስካሁን ድረስ ከፌደራል መንግስት በኩል ቀጥተኛ ምላሽ ባይሰጥም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ከሆኑት ሪታ ላራንጂንሃ ጋር በተወያዩበት ወቅት ኢትዮጵያ በአፍሪካ ህብረት ለሚመራው የሰላም ሂደት ቁርጠኛ መሆኗን ገልጸዋል። ሆኖም የሰሜን ኢትዮጵያው ጦርነት አሁንም የመለዘብ አዝማሚያ አይታይበትም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ኤርትራና በስም ያልጠቀሷቸው ሌሎች ኃይሎችም ግጭቱን ከማባባስ እንዲቆጠቡ አሳስበዋል።
We also call on Eritrea to withdraw to its borders and for Eritrea and others to cease fueling this conflict.
ኤርትራ ወደ ድንበሩ እንድትወጣና ኤርትራና ሌሎችም ይህንን ግጭት ማባባስ እንዲያቆሙ እንጠይቃለን። እነዚህ እርምጃዎች በመላቀጠናው ውጥረትን እያሳደጉ ናቸው። ድርቅና የምግብ ዋስትና እጦት በተከሰተበት በዚህ ወቅት ሰብአዊ ሁኔታውን እያባባሱም ይገኛሉ። ከኢትዮጵያ ህዝብ ጎን መቆማችንን እንዲሁም ለኢትዮጵያ ህዝብ ቀዳሚ የሰብአዊ እርዳታ ለጋሽ መሆናችንን እንቀጥላለን።
ይህ በእንዲህ እንዳለ በአውሮፓ ህብረት የውጭ አገልግሎት ቃል አቀባይ በኩል ከትናንት በስቲያ መስከረም 4 የተሰጠው መግለጫ እንዳሳዘነውና ተቀባይነትም እንደሌለው በህብረቱ መቀመጫ በቤልጅየም የሚገኘው የኢትዮጵያ ኤምባሲ አስታውቋል። የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ በሰጡት መግለጫ የትግራይ ክልል መንግስት በአስቸኳይ ግጭት ለማቆምና በአፍሪካ ህብረት ለሚመራው የሰላም ሂደት ዝግጁ መሆኑን ማሳወቁን አድንቀዋል። ይህ እርምጃ ከዚህ ቀደም በፌደራል መንግስትም ተመሳሳይ አቋም በመኖሩ ጦርነቱን ለማቆም በድርድር ላይ የተመሰረተ ዘላቂ የተኩስ አቁም ስምምነት ላይ ለመድረስና ቀጥተኛ ውይይት ለማድረግ እድል የሚፈጥር እንደሆነ መግለጫው አመልክቷል። ሆኖም ለሁለት ቀናት በመቀሌ የተፈጸሙ የድሮን ጥቃቶች በኢትዮጵያ የነበረውን በጣም ጥቂት የሰላም ጭላንጭል ዳግም አደጋ ላይ የሚጥሉ በመሆኑ ልናዝን ይገባል ብሏል የቃል አቀባዩ መግለጫ። በቤልጅየም የሚገኘው የኢትዮጵያ ኤምባሲ ለህብረቱ የውጭ አገልግሎት ቃል አቀባይ መግለጫ በሰጠው ምላሽ በተለያዩ አጋጣሚዎች በህወሓት የተፈጸሙትን ግልጽ የመብት ጥሰቶች፣ ህወሓት ሶስተኛውን ዙር ግጭት መክፈቱን እንዲሁም ሰብአዊ እርዳታና ነዳጅን ወታደራዊ ግጭቶችን ለማስፋት መጠቀሙን ቃል አቀባዩ ያለማቋረጥ ችላ ማለትን መርጠዋል ሲል ከሷል። የቃል አቀባዩ መግለጫ ህወሓት ለሰላም መነሳቱን መግለጹም አሳሳች ነው ያለው የቤልጅየሙ የኢትዮጵያ ኤምባሲ የኢትዮጵያ መንግስት ካለፈው የካቲት ወር ጀምሮ የተናጠል የሰብአዊ ግጭት ማቆምን በአፍሪካ ህብረት ለሚመራው የሰላም ሂደት የተደራዳሪ ቡድን መሰየምን ጨምሮ የተለያዩ ተጨባጭ እርምጃዎችን እንደወሰደም ጠቅሷል። በመሆኑም ስም አጥፊ ሲል የገለጸውን የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ መግለጫ እንደማይቀበል አስታውቋል። መንግስት በሰሜኑ የኢትዮጵያ ክፍል ያለው ግጭት በሰላማዊ መንገድ እንዲፈታ አሁንም የማያወላውል ቁርጠኛ አቋም እንዳለውም ነው ያመለከተው። ህወሓትም በበኩሉ ግጭቱ በሰላም ድርድር ብቻ ነው የሚፈታው የሚል አቋም እንዳለው በሰሞኑ መግለጫው መጥቀሱ ይታወሳል። በመካሄድ ላይ ያለውን ጦርነት የቀሰቀሰው ህወሓት እንደሆነ በኤምባሲው የመልስ መግለጫ ቢጠቀስም ህወሓት ግን ለግጭቱ መቀስቀስ ተጠያቂ የሚያደርገው በተቃራኒው መንግስት ነው። በሌላ በኩል ዩናይትድ ስቴትስ እና የአፍሪካ ህብረት ለሰላም የሚያደርጉት ጥረት በቀጠለበት በዚህ ወቅት በሰሜን ኢትዮጵያና በምስራቅ ዲሞክራሲያዊት ሪፐብሊክ ኮንጎ ለተፈጠረው ግጭት ኡሁሩ ኬንያታ የሰላም መልእክተኛ ሆነው መሾማቸውን በደስታ እንቀበላለን ሲል በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ አስታውቋል። ቢሮው በትዊተር ገጹ ባስተላለፈው መልእክት ለሁለቱም ግጭቶች ወሳኝ ነው ባለው በዚህ ጊዜ ኬንያታ የሚያከናውኑት ስራ ወሳኝ ይሆናል ብሏል። አዲሱ የኬንያው ፕሬዝደንት ዊሊያም ሩቶ በበዓለ ሲመታቸው ዕለት የቀድሞውን ፕሬዝደንት ኡሁሩ ኬንያታን በኢትዮጵያና በታላላቅ ሐይቆች ቀጥ ቀጣና ላሉ ግጭቶች የሰላም መልእክተኛ አድርገው መሰየማቸውን መግለጻቸው ይታወሳል። የአውሮፓ ህብረት የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተወካይ ጆሴፍ ቦሬልም የኬንያታን ሹመት አስተጋብተው ኬንያ ጠንካራ ቀጣናዊ ተዋናይ መሆኗንና የአውሮፓ ህብረት የኬንያን ጥረቶች ለመደገፍ ዝግጁ መሆኑን ገልጸዋል። ምንም እንኳን አፍሪካ ህብረት መራሹ የሰላም ሂደት በሁለቱም አካላት ተቀባይነት ቢያገኝም ለሰላም ዝግጁ አይደለም፣ ግጭቱንም ቀስቅሷል በሚል መካሰስ ውስጥ በርካታ ቀውሶችን እያስከተለ ያለው የሰሜኑ ጦርነት ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ መቀሌ ላይ በሰጡት መግለጫ ድርጅታቸው በታሰበው የሰላም ድርድር ላይ ያለውን አቋምና ሰሞኑን በግንባር ላይ አለ ያሉትን ሁኔታ አብራርተዋል። የአሜሪካ ድምጽ ዘጋቢ ሙልጌታ አጽብሃ ከመቀሌ ባደረሰን ዘገባ አቶ ጌታቸው የሚከተለውን ብለዋል።
ጠላት በተለያዩ አቅጣጫዎች የከፈተው ማጥቃት ዋነኛ ፍላጎት ትግራይን መቆጣጠር ነው። በአራት ምዕራፎች የተከፋፈለ ዘመቻ ነው። ኢንፋክት የመጨረሻው ምዕራፍ ትግራይን ትጥቅ ማስፈታት ነው።
የነበረው ዕቅድ ከሽፏል።
እየተካሄደ ያለው ውጊያ በውይይት እንዲፈታ ስለምንፈልግ ነው ደግሞ ተኩስ የማቆም ጥሪ ያቀረብ ነው በማለት ገልጸዋል። የሰላም ጥሪው አስመልክቶ ግን በኢትዮጵያ መንግስት በኩል መልስ አልተሰጠም ብለዋል።
የድርድር መድረክ የተከፈተ ቀን ወደ ድርድር የምንመለስበት ሁኔታ ይኖራል የሚል አቋማችንን የገለጽ ነው። ጊዜያዊ ተኩስ ማቆም የሚባለው ሁለት ሳምንት ሊሆን ይችላል፣ ሶስት ሳምንት ሊሆን ይችላል፣ ወር ሊሆን ይችላል። በዛን ጊዜ ውስጥ መሰራት ያለባቸው ብለን የምናስቀምጣቸው ነገሮች አለ ያስቀመጥናቸው እስካሁን ባለን ኤንጌጅመንትም የአፍሪካ ህብረት የሚባለውን አይቀበሉም ብለው እዛ ላይ ነበር የሙጥኝ ያሉት። አፍሪካ ህብረት አይቀበሉም ብለው ያስቡ ነበረ። እንቀበላለን ስንል አሁን ሌላ መልስ ፍለጋ ነው እየዞሩ ያሉት። በሁለተኛ ደረጃ ግን ድርድር እንደማይቀር ያወቁ ይመስላል። ድርድር የማይቀር ከሆነ አፐር ሃንድ ይዘው ነው መግባት የሚፈልጉት። ሁለቱም የሚያሳዩት የሰላም ፍላጎት አይደለም።
የአፍሪካ ህብረት በሚመራው በዚህ ድርድር አካባቢው የሚያውቁ ዓለም አቀፍ ባለሙያዎች የድርሻቸው የሚወጡበት፣ የድርድር ስርዓቱና አደራዳሪዎች ደግሞ ሁለታችን የምንቀበላቸው ሊሆን ይገባል ያሉት አቶ ጌታቸው ለዚህ ሂደት ዋስ የሚሆኑ ለሚያጠፋም የሚቀጡ አገራትና ተቋማት ድርሻ ሊኖራቸው ይገባል ሲሉ ነው የገለጹት። የአየር ጥቃት አስመልክቶ በሰጡት አስተያየት ደግሞ ጥቃቱ የፌዴራሉ መንግስት ለሰላም ዝግጁ አለመሆኑና እንዲሁም በግንባር ሽንፈት እየገጠመው ስለሆነ የሚያመላክት ነው ሲሉ አቶ ጌታቸው ገልጸዋል።
ጦር ሜዳ ላይ በጣም ነገሩ ጠንከር ሲል ከተማዎች አካባቢ ድሮን ማንዣበብ ይጀምራል። ግን የድሮን ድብደባው በሶስተኛ ደረጃ ሲግኒፋይ የሚያደርገው ነገር ቢኖር ስለ ሰላም የሚያወሩት ነገር ትርጉም የሌለው መሆኑ ነው። መንግስት ነኝ የሚል አሸባሪ ህጻናትን በመግደል ሴቶችን በመግደል ሳትስፋክሽን የሚያገኝ ኃይል መሆኑን ከማሳየት በዘለለ ስለ ድርድር የሚወራውን ነገር የምሩን እንደማይወስደው ዓለም ሊያውቀው ይገባል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ጉጂ ሶሮ በርጉዳ ወረዳ ከጎረቤት ደቡብ ብሔር ብሔረሰቦችና ህዝቦች ክልል ወረዳዎች አዋሳኝ አካባቢ ጋር እየተከሰተ ባለው ግጭት እስካሁን ከ15,000 በላይ ሰዎች መፈናቀላቸውን በምዕራብ ጉጂ ዞን የሰሮ በርጉዳ ወረዳ አደጋ ስጋት ስራ አመራር ወይም ቡሳ ጎኖፎ ቢሮ ገልጿል። የሶሮ በርጉዳ ወረዳ የአደጋ ስጋት ስራ አመራር ጽህፈት ቤት ባልደረባ አቶ ጉዬ ገላና ነዋሪዎቹን ለመፈናቀል የዳረገው የአጎራባቾቹ አማሮና ቡርጂ ወረዳዎች ጋር ያለው የድንበር አካባቢ ግጭት መሆኑን ገልጸዋል። ተፈናቃዮችም የሚሰጣቸው ድጋፍ በቂ እንዳልሆነ ይናገራሉ። ገልሞ ዳዊት ተጨማሪ ዘገባ አለው።
አቶ ሰሊ ቱሬ በምዕራብ ጉጂ ዞን ሰሮ በርጉዳ ወረዳ የወለና በኮሳ ቀበሌ ነዋሪ ናቸው። በአርሶ አደርነት ይተዳደሩ የነበሩት አቶ ሰሊ ከአጎራባች የደቡብ ክልል ቡርጂ ወረዳ ጋር ባለው ግጭት 8 አባላት ካለው ቤተሰባቸው ጋር ከቤት ንብረታቸው ከተፈናቀሉ ወራት ተቆጥረዋል።
ወልት ቡኢሳ ናኖ ደቡቢት ከጅሩ ሰበበ ሰኒ ካኔ ቡቃኔ ነፊቻ ቆታኑልራ ካኔ
የተፈናቀልነው ከደቡብ ክልል ጋር በሚዋሰነው አካባቢ ባለው ግጭት ነው። አሁን ከእርሻ ማሳችንና ከቤታችን ለቀን ኡዩዶ በሚባል ቦታ ሰፍረን ነው ያለነው። ቦታው ከቀያችን ወደ 5 ኪሎ ሜትር ይርቃል። ቤት ንብረታችንን ጥለን ከወጣን ደግሞ ሁለተኛ ወር ለማገባደድ ጥቂት ቀናት ናቸው የሚቀሩን።
አሁን ተጠለውበት ባሉበት ቦታ ህይወታቸው ቸጋሪ መሆኑንም አቶ ሰሊ አክለው ተናግረዋል።
አክቲ ጅራኑ ይዩ እንጁ አኩማ ዋቃ ጅራቹ ጅራ ማለት አልኛታ እንጅሩ
ምን ኑሮ አለን ብለህ ነው? ያው እንደ ፈጣሪ ይሄው እየኖርን ነው። ምግብ ከያለበት ለመግዛት ውጭ ያደረን ነው የምንገኘው። ለምሳሌ ማክሰኞ ምግብ ለመግዛት የወጣ ሰው ዛሬ አርብ ነው እየተመለሰ ያለው። ምግቡን ከሱሮ ከተማ እንዲሁም መከላ ከሚባል ቦታ ነው እየገዛን ያለ ነው። የምግብ ዋጋ ደግሞ በጣም ውድ ነው። ስለዚህ ምንም መግዛት እየቻልን አይደለም። ያው ፈጣሪ ወደዚህ ምድር ሰው አምጥቶ ምግብ አይነሳውም በሚል ነው እንጂ በጣም ከባድ ችግር ውስጥ ነው ያለነው።
አቶ ሰሊ ለተፈናቃዮች የሚሰጠው ድጋፍ በቂ አለመሆኑን ገልጸው በመጠለያ መቆየት ከጀመሩ ወዲህ አንድ ጊዜ ብቻ ከተራድኦ ድርጅት የምግብ ድጋፍ እንዳገኙ ገልጸዋል። ከአጎራባች ቡርጂ ወረዳ ጋር ያለው ግጭት አሁንም መቀጠሉንም ከሶሮ በርጉዳ ወረዳ ወለና በኮሳ ቀበሌ የተፈናቀሉት የስድስት ልጆች አባት ተቁመዋል።
ካለን ገዳለ ሮቢ አሙ ማሳኞልና ኖ ሙሬት ጋንዲ ከና ወልዳ ወልት ተካ ወሰቲ ራኮን አመጅርቱ ጋንዲ ወሌና ተኮች ለታ ጋንዳ ቡርጂ ቲ ጋንዳ ጃዳንገ
ባለፈው ማክሰኞ ራሱ በወሌና ቀበሌ በኩል ከጎረቤት ቡርጂ ወረዳ ጋር ሲታኮሱ ነበር። አሁን ያለብን ችግር ወሌና የሚባለው የኛ ቀበሌ የቡርጂ ወረዳ 6 ቀበሌዎችን ነው የሚያዋስነው። ስለዚህ ዛሬ በአንዱ ቀበሌ በኩል ተኩስ ቢከፈት ነገ ደግሞ በሌላ በኩል ይቀጥላል። እናም ይህ ግጭት በየጊዜው ይከሰታል።
አቶ ንጉሴ ወጥቻ የሶሮ በርጉዳ ወረዳ ነዋሪ ናቸው። የጸጥታ ችግር አለባቸው ያሏቸውን የወረዳውን ቀበሌዎች ያብራራሉ።
ሆነ መጫሪ ሳገን ይገራኝ ወሌሮ መጀለ ይርቴ ጋራን ኢሞና ኑ አማሮ ካን ካወልቀባዱ
አንደኛው የወሌና ቀበሌ ነው። ሌላው ከጨሪ ነው። እንዲያውም ከዚህ ቦታ ብዙ ሰው ነው የተፈናቀለው። በአማሮ ወረዳ በኩል ደግሞ ከሶሮር መልካጀዌ ሶሮሮዳና መጠሪ ጠይማ ከሚባሉ ቦታዎች በግጭት ምክንያት ሰዎች ተፈናቅለዋል።
የምዕራብ ጉጂ ነዋሪዎች ከአማሮ ወረዳ ጋር ያለው ግጭት ከጀመረ ከ3 አመት በላይ መሆኑን ገልጸዋል። ከቡርጂ ወረዳ ጋር ያለው ያገረሸው ደግሞ በግንቦት 24 2014 አንድ የቡርጂ ወረዳ ነዋሪ መንግስት ሸኔ በመላቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩት ታጣቂዎች መገደሉ ከተነገረ በኋላ መሆኑንም ተቁመዋል። ይህንኑ ግድያ ተከትሎ በቡርጂ ልዩ ወረዳ ሶየማ ከተማ የምዕራብ ጉጂ ነዋሪ መሆናቸው የተነገረ 10 ሰዎች በገበያ ውስጥ መገደላቸውንም አመልክተዋል። በምዕራብ ጉጂ ዞን የሶሮ በርጉዳ ወረዳ አደጋ ስጋት ስራ አመራር ወይንም በአዲሱ አጠራር ቡሳ ጎኖፋ ጽህፈት ቤትም በወረዳው 10 የጠረፍ ቀበሌዎች የጸጥታ ችግር መከሰቱን ተከትሎ ከ15000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን ገልጸዋል። አቶ ጉዬ ገላና የጽህፈት ቤቱ ባልደረባ ናቸው።
ጉጂ ሲያማሩ ወልቀባቴ ዳንዶታ ኩዳን አባ ወራ ኩማላማቲ ዲባላማ አፉታንጃ
ከአማሮና ቡርጂ ጋር ባለው ግጭት ከ2000 በላይ አባወራዎች፣ ከ13000 በላይ ቤተሰቦች፣ በአጠቃላይ ከ15700 በላይ ሰዎች ከቤታቸው ተፈናቅለዋል። እነሱም በየቀበሌዎች ተበታትነው ነው ያሉት። እንደ ወረዳችን ሁለት ችግር ነው ያለው። አንደኛው የጸጥታ ችግር ሲሆን ሌላኛው ደግሞ ድርቅ ነው። አንድ ጊዜ የተራድኦ ድርጅት የምግብ ድጋፍ አድርጎላቸው ነበር። ከዚያ ሌላ የሚጠብቁት ነገር የላቸውም። መንግስት በተቻለ መጠን እየሰጣቸው ነው። ተጨማሪ ድጋፍ ደግሞ በዚህ ሳምንት ይገባል ተብሎ እየተጠበቀን ነው።
አቶ ጉዬ በወረዳው መንግስት ጀኔ በሚል ባሸባሪነት ተፈረጃቸው ነገር ግን ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት ታጣቂዎች በወረዳው አብዛኛውን ቦታ ስለሚቆጣጠሩ ለተፈናቃዮችና ድርቅ ተጎጂዎች የምግብ እርዳታ ማድረስም ከባድ እንደሆነ ተናግረዋል።
ጆሮ ፈከና ፍደጋርሲ አርዳኔ ኢሳን ተደርካ አናራ ያኔ አሳኒ ተደርካ አናት የቦን ዳጣላኔ
ድጋፍ ሲገኝ ተረጂዎቹን በወረዳ ደረጃ ጠርተን ነው የምንሰጣቸው። ያ ካልሆነና ለምሳሌ የገንዘብ ድጋፍ ከሆነ ደግሞ ወደ ዞን ከተማ ሄደው ነው የሚቀበሉት እንጂ ወደ ቀበሌ ወርዶ ድጋፍ መስጠት አይቻልም።
በምዕራብ ጉጂ አዋሳኝ አካባቢዎች የተከሰተውን ግጭት ለመፍታት ከዚህ በፊት በአካባቢው ያገር ሽማግሌዎች የተጀመረ ውይይት መዘግየቱ ነዋሪዎችን ለኢኮኖሚያዊ ችግር ማጋለጡን መዘገባችን ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ምስራቅ ሸዋ ዞን አዳማ።
ወደ ጎረቤት ሀገር ኬንያ ስናመራ ደግሞ አዲሱ የኬንያ ፕሬዝዳንት ዊሊያም ሩቶ መርከቦች በሞምባሳ ወደብ የሚያራግፏቸውን የጭነት ኮንቴነሮች ወደ ዋና ከተማይቱ ናይሮቢ ከማምጣት ይልቅ እዛው
እዛ ወደቡ ላይ እንዲያራግፉ አዛዋል። ምንም እንኳን ተቾች ይህ በሞምባሳ ወደብ ላይ መጨናነቅን ይፈጥራል ቢሉም ሩቶ ግን ከአዲሱ አስተዳደራቸው የመጀመሪያ ክንዋኔዎች አንዱ ያደረጉትን ይህን እርምጃ የወሰዱት በምርጫ ዘመቻቸው ወቅት የገቡትን ቃል ተግባራዊ ለማድረግ መሆኑን ገልጸዋል። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
የኬንያ መንግስት በ2011 ዓ.ም ተመረተ የጭነት ማራገፊያና መቆጣጠሪያ አገልግሎት ስራውን ህንድ ውቅያኖስ ዳርቻ ከሚገኘው የኬንያው ሞምባሳ ወደብ ናይሮቢና ኒቫሻ ወደ ተባሉ የማህል አገር ከተሞች አዛውሯል። ፕሬዚደንት ዊሊያም ሩቶ የአገልግሎት ስራዎቹ ወደ ሞምባሳ እንዲመለሱ በዚህ ሳምንት ትዕዛዝ ሰጥተዋል።
I will be issuing instructions for clearing of goods and other attendant operational issues.
ለኬንያውያን ቃል በገባሁት መሰረት ወደ ሞምባሳ ወደብ ለመመለስ የተከማቹ ሸቀጦችን የሚያነሱና ሌሎች አስተዳደራዊ ጉዳዮችን የሚያስተካክሉ መመሪያዎችን አወጣለሁ። ይህ በሞምባሳ በሺዎች የሚቆጠሩ የሥራ ዕድሎችን መልሶ ይፈጥራል።
የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ከቻይና በተገኘው የ4.5 ቢሊዮን ዶላር ብድር የተሰራውን ስታንዳርድ ጋጅ ሬልዌይ ወይም SGR የተባለውን የምድር ባቡር ጠቀሜታ ለማሳደግ የጭነት ማራገፊያ አገልግሎቱን ወደ ናይሮቢ አዛውረውት ነበር። የኬንያ ባለስልጣናት የብድር ዕዳውን ለመክፈል ጥሩ ዘዴ ነው ብለውት የወሰኑት ውሳኔ ኩባንያዎች ምድር ባቡሩን ለመጠቀም የትራንስፖርት አገልግሎት ክፍያ እንዲከፍሉ አስገድዷል። ማክሰኞ የተላለፈውን የሩቶ ውሳኔ ዕዳ ለመክፈል ተብሎ የወደብ ከተማችን የንግድ እንቅስቃሴዎች መዘጋት የለባቸውም የሚሉት የሞምባሳ ገዢ ሆነው አዲስ የተመረጡት አብዱል ስዋማድ ሸሪፍ ናስር በደስታ ተቀብለውታል።
ኒ ኪቱ ቱሜ ኮትኪ ፒጋኒያ ኮሙዳ
ለረጅም ጊዜ ስንታገለው የቆየንበትና በግልጽ የተናገርነው ነገር ነው። የምድር ባቡር ጣቢያውን ዕዳ እንኳን ለመክፈል ቢያስፈልግ ዕዳውን መክፈል የሚቻልባቸው ሌሎች መንገዶች አሉ። የግድ የሀገሪቱን አንድ የኢኮኖሚ ክፍል የሚገድል መሆን የለበትም።
በ2014 ዓ.ም በወጣው የኢኮኖሚ ጥናት SGR የተባለው የምድር ባቡር በ2013 ዓ.ም የ22.6% እድገት አሳይቷል። በ2012 ከነበረበት የ87 ሚሊዮን ዶላር ጭማሪ በማምጣት በ2013 ዓ.ም 108 ሚሊዮን ዶላር አስመዝግቧል። ጭማሪው የመጣው ወደ ናይሮቢ ከሚያመላልሰው የጭነት አገልግሎት መሆኑ ተመልክቷል። በብዙ ሰዎች ዘንድ የጭነት አገልግሎቱ ወደ ሞምባሳ መመለስ የምድር ባቡሩን የሥራ እንቅስቃሴ የጭነት ተሽከርካሪ ኩባንያዎች ስለሚወስዱት ዕዳውን ለመክፈል አዳጋች ያደርግበታል፣ በመጨረሻም የግንባታው ወጪ ግብር ከፋዮች ላይ ይወድቃል የሚል ስጋት ማሳደሩ ተነግሯል። አንዳንድ የንግድ ሰዎች የሞምባሳ ወደብ በታሪኩ ዕቃ በማራገፍም ሆነ ጭነት ኮንቴይነሮችን ለማጓጓዝ ዘገምተኛ መሆኑን በመግለጽ ይከራከራሉ። በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ገሪሾን ኬራ የሞምባሳ ወደብ ተጨማሪ ኃላፊነቶቹን ሊወጣ እንደማይችል ይተነብያሉ።
በአጭር ጊዜ ውስጥ የጭነት መጓጓዣዎቹ መዘግየት ሌሎች ችግሮች የሚያስከትሉትን ጉዳትና የሞምባሳ ወደብ አብራ ጎዳናዎች መጨናነቅ፣ በየቦታው በፖሊስ ቢሮ ያለውን ሙስና ማስተዋል እንጀምራለን።
የአስተዳደርና የከተማ ልማት ባለሙያው አልፍሬድ አሜኒያ መንግስት ወደቡን የሚያስተዳድሩ ጥሩ ስራ አስኪያጆችን ከሾመ ችግሮቹ ሊወገዱ እንደሚችሉ ተስፋ ያደርጋሉ።
ፕሬዚዳንቱ ትክክለኛ ነገር ያደረጉ ይመስለኛል። ይህ ለጊዜያዊ የፖለቲካ ፍጆታ የተደረገ ሳይሆን በተቀናጀ እቅድ፣ በተቀናጀ ስትራቴጂና ከሀገራችን ልማት ጋር የተቀናጀ እርምጃ እንደሚሆን ተስፋ አደርጋለሁ።
ሁኔታው እጅግ ከፋ ቢባል በሞምባሳ ወደብ ያለው መጨናነቅና ሙስና ከጎረቤት አገራት የሚመጡ ነጋዴዎች ወደ ሌሎች ወደቦች እንዲጎርፉ የሚያደርጋቸው ሲሆን፣ ኬንያም ለልማትም ሆነ ዕዳዋን ለመክፈል የሚያስፈልጋትን ገቢ እንድታጣ ሊያደርጋት ይችላል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። እነሆ የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብር ወደ ሰሜን ኢትዮጵያ ይመልሰናል። በ
የአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አካል በሆነውና የህወሓት ኃይሎች ለዘጠኝ ወራት ቆይተውበታል በተባለው የዝቋላ ወረዳ እንዲሁም ለሶስተኛ ጊዜ በተቀሰቀሰው ጦርነት የጥቃት ኢላማ ነበሩ በተባሉት የሰቆጣ ወረዳ እንዲሁም በዙሪያው ያሉ አካባቢዎች የሚገኙ ከ26 በላይ ትምህርት ቤቶችና የጤና ተቋማት ውድመትና ዘረፋ ተፈጽሞባቸዋል ሲሉ ዋግምራ ብሔረሰብ አስተዳደር ዞን ትምህርትና ጤና መምሪያዎች ለአሜሪካ ድምጽ አስታውቀዋል። በክልል ደረጃ መስከረም 9 አዲሱ የትምህርት ዘመን የሚጀመርበት ቢሆንም ጉዳት በደረሰባቸው ትምህርት ቤቶች ላይ መርሃ ግብሩን ተግባራዊ ለማድረግ እንደሚቸገር ትምህርት መምሪያው ገልጿል። መስፍን አራጌ ተጨማሪ ያለው።
የብሔረሰብ አስተዳደር ዞኑ ትምህርት መምሪያ ኃላፊ ሰይፉ ሞገስ በህወሓት ኃይሎች ከዘጠኝ ወራት በላይ ተይዘው በቆዩት የዝቋላ ወረዳ 6 ቀበሌዎች ውስጥ የነበሩ 10 አንደኛና 1 ሁለተኛ ደረጃ ትምህርት ቤቶች ሙሉ በሙሉ ጉዳት ደርሶባቸዋል ነው ያሉት።
ይሄ የዝቋላው ቀደም ብሎ ያለፉት 9 ወራት ተይዘው የነበረ አካባቢ ነው። ሙሉ በሙሉ ሊባል የሚችል ውድመት ነው የገጠመው። የትምህርት የሚባል ቁሳቁስ የለም። እኔ ግን አንድ ቦታ ላይ ጣራው ጭምር ነው የተነሳው።
በቅርቡ በወረዳው የምትገኘው የቀዳሚት ከተማን ጨምሮ በህወሓት ኃይሎች ተይዘው የነበሩ አካባቢዎች ነጻ መሆናቸውን ተከትሎ በተቋማቱ ላይ የደረሰውን ውድመት የክልልና ዞን አመራሮች እንደጎበኙት የብሔረሰብ አስተዳደር ዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ በይፋዊ የማህበራዊ ትስስር ገጹ ላይ አስታውቋል። ኃላፊው ግብአታቸው ተሟልተው አገልግሎት ሲሰጡ የነበሩ ትምህርት ቤቶች በህንጻቸው ላይ ከደረሰ ጉዳት በተጨማሪ ቤተ መጻሕፍቶች፣ ቤተ ሙከራዎች፣ የኢንፎርሜሽን ኮሚኒኬሽን ማዕከላት፣ የተማሪዎች ፈተና ማባዣዎችና የኤሌክትሪክ ኃይል ምንጮች ወድመዋል። የተማሪዎች መቀመጫና ጠረጴዛ ዎች ተፈልጠው ለማገዶነት ውለዋል ብለዋል። በቅርቡ እንደ አዲስ በሀገረሸው ጦርነት ምክንያት ሰቆጣ ወረዳን ጨምሮ በተለያዩ አካባቢዎች የሚገኙ የትምህርት ተቋማት ጉዳት እንደደረሰባቸው አክለው አብራርተዋል።
በተለይ በሶስተኛው ዙር ወረራ በቅርቡ በነበረው ከአዲስ አመት ጋር በቅርብ ባሉት ቀናት በነበረው ወረራ በተለይ ሰቆጣ ዙሪያ ላይ ወለ ቲያ የሚባሉ ትምህርት ቤቶች ብለዋል። ከዛ ባሻገር ግን በዋናነት በተለይ ሀምሲት የሚባለው ከተማ ወይም ሰርካለም ትዛዙ የሚባል ትምህርት ቤት አለ። ሁለተኛ ደረጃ ትምህርት ቤት ነው። የክረምት ማጠናከሪያን ስንሰጥበት ነበረ። ባለፈውም ከነበረው ጉዳት አገግሞ እንደምንም ትምህርት ስንሰጥበት ከርመናል። እሱም ከፍተኛ የሆነ ጉዳት የደረሰበት ትምህርት ቤት ነው። ሌሎቹም አሉ እንግዲህ የጋዝ ግብላ ዛሮታ አካባቢ ኦልሞስት አሁን እንግዲህ ልነግርህ በአራት ወረዳዎች ላይ አሁን አዲስ የሆነ የትምህርት ቤቶች ጉዳት አለብን።
በክልሉ አዲሱ የትምህርት ዘመን መስከረም 9/2015 ዓ.ም እንደሚጀመር ይፋ ቢደረግም የህወሓት ኃይሎች ከዘጠኝ ወር በላይ እንደቆዩባቸውና የንብረት ጉዳት አድርሰውባቸዋል በተባሉ እንዲሁም ለሶስተኛ ጊዜ በተቀሰቀሰ ጦርነት መውደማቸው በተረጋገጡ ትምህርት ቤቶች ላይ በመርሃ ግብሩ መሰረት ትምህርት ለማስጀመር እንደሚያስቸግር አቶ ሰይፉ ገልጸዋል።
የማይታሰብ ነው። የዝቋላው በተለይ የቅዳሚቱ መስከረም 9 ስለሆነ የትምህርት መጀመሪያ ቀን ለዛ አይደለም። ከዛም በኋላ ባለው በወር ውስጥ እንኳ ያሉ ግብዓቶችን ሞልተን ተማሪዎችን ስነልቦናችን ጠግነን ወደ ለማስለመድ ትምህርት ከፍተኛ እንቅፋት የሚሆነን ነው የሚሆነው። አይደለም ሌላ ግብዓት ሰውቶ ለማስጀመር ይገርና ያለውን ችግር ለማጽዳትና ኖርማላይዝ ለማድረግ ጭምር ጊዜ የሚፈልግ ነው የሚሆነው። ስለዚህ በዚህ ወረራ ምክንያት፣ በዚህ ውድመት ምክንያት በእነዚህ ትምህርት ቤቶች ያሉ ተማሪዎች ከሌላው እኩል የማይጀምሩ የሚሆነው ትምህርት ሲባል ደግሞ ከግብዓትም ከሁሉም አንጻር ተሟልቶ ተማሪዎች የሚገባቸውን ነገር ማግኘትና በውጤት መለካት ስላለባቸው በተያያዘው ፕሮግራም ለመጀመር የሚያስችል ነገር የላቸውም።
ህወሓት ዘልቆ በገባባቸው አካባቢዎች በንብረት ውድመትና ዘረፋ ተደጋግሞ የሚቀርብበትን ክስ ሲያስተባብል መቆየቱ ይታወሳል። አቶ ሰይፉ ግን ከንብረት ውድመቱ ባሻገር በህንፃ ግድግዳዎቹ ላይ የሰፈሩና በተማሪዎች ስነ ልቦና ላይ ተጽዕኖ የሚያሳድሩ ያሏቸውን ጽሁፎችም እስኪጸዱ ጊዜ ይወስዳል ባይ ናቸው።
አንዳንድ ህንፃዎች ይህን ብዙ አይነት የተለያዩ ጽሁፎች ያረፉባቸው እንደመሆናቸው እነዚህ ነገሮች ባልተስተካከሉበት ሁኔታ ልጆችን ወርዛ መውሰድም አምናም በተለያዩ ቦታዎች ላይ ሲጻፍ እንደነበረው የአንድን ቡድን የበላይነት ፍላጎቶች የሚገልጹ የተለያዩ አይነት ጽሁፎች ናቸው። እነዚህ ደግሞ በልጆች አእምሮ ላይ ያረፋቸውን መጥፎ ጥላ ስለሚኖራቸው እነሱን አስወግደን አብርተን ከዛ በኋላ ስናስተካክለው ድረስ የሚወስድብን ጊዜ ይኖራል።
መጠነኛ ጉዳት በደረሰባቸው አካባቢዎች ግን በአስቸጋሪ ሁኔታም ቢሆን በመርሃ ግብሩ መሰረት የመማር ማስተማር አገልግሎቱን ለማስጀመር እየተንቀሳቀሱ መሆናቸውን ጠቁመዋል። በተመሳሳይ ሁኔታ በጤና ተቋማትም ላይ የደረሰው ከፍተኛ ጉዳት መሰረታዊ የጤና አገልግሎቶችን ለመስጠት አዳጋች አድርጎታል የሚሉት ደግሞ የብሔረሰብ አስተዳደር ዞኑ ጤና መምሪያ ኃላፊ ዶክተር ኪዳ ታየለ ናቸው።
ሁሉም አይነት ህመሞች ያው የቆዩ ሲሄዱ የህክምና አገልግሎት ሳያገኝ ሲቀር ማህበረሰቡ ገዳይ ሊሆን ይችላሉ። በዚህ ሂደት በዋናነትም እናቶች የወሊድ አገልግሎት፣ ሌሎች የህፃናት ህክምናዎች፣ ምግብ እጥረት ጋር የተያያዙ ችግሮች ይኖራል። ከዛም ውጭ ያሉ ድንገተኛ ህክምና አገልግሎቶች በተለይ ወባማ የሆኑ ቀበሌዎች አሉ። የተለያዩ ወባ ወቅቶች ላይ እነዛ ሁሉ አገልግሎቶች ተቋርጦ በመቆየታቸው ትልቅ ችግር ፈጥሯል ብለን ነው የምናስበው።
መረጃ በተሰባሰበባቸው ሁለት ወረዳዎች ባሉ በአራት ጤና ጣቢያዎችና በስራቸው በሚገኙ 15 ጤና ኬላዎች ላይ ውድመትና ዘረፋ ደርሷል ብለዋል ዶክተሩ።
በቅርቡ በነበረው ወረራ በተለይ መረጃቸውን ማግኘት በቻልናቸው በሁለት ወረዳዎች በዝቋላና በሰቆጣ ዙሪያ ወረዳዎች በጤና ተቋማት ላይ በጤና ጣቢያዎችና በጤና ኬላዎች ጭምር ጉዳት ደርሷል። በአብዛኛው በተለይ ተይዞ የነበሩ ቦታዎች ሙሉ በሙሉ በሚባል ደረጃ የነበሩ ተቋማት ሙሉ በሙሉ የወደሙ ናቸው። ሌሎቹ ደግሞ በከፊል እና በመለስተኛ ደረጃ በሚባል የወደሙ ናቸው እና አጠቃላይ የዝቋላ ወረዳን ብናይ በተለይ ቅዳሚት የሚባለው አካባቢ ለዘጠኝ ወራት ተይዞ የነበረ ስለሆነ እዛ የነበረው የጤና አገልግሎት ተቋርጦ ነበር። እዛ አንድ ጤና ጣቢያ አለ። ለ13,000 በላይ ለሚሆን የማህበረሰብ ክፍሎች አገልግሎት ሲሰጥ የነበረ ጤና ጣቢያ ነው። ጤና ጣቢያው ሙሉ በሙሉ በሚባል ደረጃ የነበሩ መድኃኒትም ሆኑ ሌሎች የህክምና ቁሳቁሶች የመስኮት በር ጨምሮ የወደሙ ናቸው። በሌላ መልኩ ደግሞ በሰቆጣ ዙሪያ ወረዳ 3 ጤና ጣቢያዎች በተለይ ሐሙሲት የሚባለው ጤና ጣቢያ ሙሉ በሙሉ የወደመ ነው። ወለህ የሚባል ጤና ጣቢያ አለ፣ እሱም በከፊል የወደመ ነው። ብርብር የሚባለው ጤና ጣቢያም እንደዚሁ መድኃኒቶች የተዘረፉበት ነው እና በስራቸውም ያሉ ጤና ኬላዎች በተለይ አሁን ሰቆጣ ዙሪያ ላይ በእነዚህ በሶስቱ ጤና ጣቢያዎች ስር ያሉ ወደ 9 የሚሆኑ ጤና ኬላዎች ጭምር የጉዳቱ ሰለባ የሆኑ ናቸው። ዝቋላም በቅዳሚት እና በዙሪያው ያሉ ጤና ኬላዎች ወደ 6 የሚሆኑ ጤና ኬላዎች የተለያየ ጉዳት ደርሶባቸዋል። ምሽራ የሚባል ጤና ጣቢያ አለ። አካባቢው ላይ ሂደን ማየት አልቻልንም። በተለይ መንገዶችም ብልሽት ነበር፣ አልተጠገኑም ለረዝም ጊዜ። አካባቢውም ገና ሙሉ በሙሉ ነጻ መሆኑ ያነት እርግጠኛ አልሆንም እና ሂደን ማየት አልቻልንም እንጂ እሱም ጤና ጣቢያ ፊት በነበሩ አንዳንድ ሲዘዋወሩ የነበሩ ፎቶዎችን የጤና ጣቢያውን ጉዳት የሚያሳዩ ነገሮችን አይተን ስለነበር ጉዳቱ ይብስ ይሆናል እንጂ የተሻለ ነው ብለን አናስብም።
የዝቋላ ወረዳ ነዋሪ የሆኑት ምትኩ መለስ የደረሰውን ጉዳት አሳዛኝ ብለውታል።
የዛ አካባቢ የነበረው የትምህርት ቤት የጤና ጣቢያን እንዲሁም የግብርና አካባቢ የነበረ ተቋማት ምንም ነገር የለም። በቃ በጣም ነው የሚያሳፈር፣ በጣም ያማል። በተለይ ደግሞ ትምህርት ቤትና ጤና ጣቢያው እጅግ በጣም የሚያስጠላ ነው። ይሄ በ21ኛው ሴንቸሪ እንደዚህ ይሆናል ብለን የማትገምተው ነው። ምንም ወንበር የለም። መስኮቱ ራሱ ተገነጣጥሏል። ቆርቆሮ የሽንቶች ቆርቆሮዎችም ተገንጥሎ የት እንዳሉ አይታወቅም። ማተሪያሉ አሁን እዛ ኪያ ያሉ ማህበረሰቦች ያሉት በቃ ትበተው ገዝተዋቸው ነው እንግዲህ ይዞ ይሄ።
የዋግምራ ዞን ነዋሪ እንደሆኑ የሚናገሩትና በስፍራው የደረሰውን ጉዳት የተመለከቱት አለምወርቅ ምህረት የተባሉ አስተያየት ሰጪ ደግሞ ጉዳቱ በህጻናትና በሴቶች ላይ የከፋ ተጽዕኖ ያሳድራል ባይ ናቸው።
ህጻናት ላይ ዝሮ ይህ ሁሉ ያዩት ነገር በእነሱ ላይ የደረሰባቸው ችግር ምናምን ሁሉ ነገር ባዩት ለወደፊቱ ጥሩ አስተያየትና ጥሩ ነገር ለመስራት ፍላጎት ያላቸው አይመስለኝም ብዬ ነው ማስበው እኔ እንደራሴ። ሴቶች ላይም በጣም ተጽዕኖ አለ። ለምን ሲባል አሁን ጤና ጣቢያው ምንም ነገር የለም፣ ሁሉም ነገር የወደመ ነው። እኛ አሁን ስንሄድ ለማጽዳት ራሱ ግላብ ምናምን ራሱ ብለን ምንም ነገር የለም። በቃ እዚህ መሀል እንኳ እናቶች የሆነ ነገር ቢሆኑ ምንም ቢሆን ምንም ይደርስላቸው ነገር የለም።
በተለይ በወሊድ አገልግሎት ላይ የሚኖረው ተጽዕኖ ያሳስበኛል ይላሉ ምትኩ የተባሉት አስተያየት ሰጪ።
አሁን እናት በእርግጠኝነት አሁን ምናልባት ሪፈርስ ጠይቆ ከዚህ ከዝቋላ ካልሆነ የስም አገልግሎት ሊያገኝ ይችል።
እስከ ስንት ኪሎ ሜትር መሄድ አለባቸው ማለት ነው የወሊድ አገልግሎት እንኳን ለማግኘት?
ከ20-30 አካባቢ ባለው ነው። በግን ከ3-4 ሰዓት ባለው ነው ጎጅ እሱም በአጫጭር መንገድ የሚመጡ ነው። ወጣ ገባ ስለሆነ ወንዝ ገደል አለው። እሱን መጠቀም ይኖርባቸዋል።
መኪና እንደ ልብ የለም ማለት ነው። ተሽከርካሪ
ምንም የለም።
ነዋሪዎቹና ስፍራውን የጎበኙት አስተያየት ሰጪዎች የሰነዘሩትን ስጋት ዶክተር ኪዳት ይጋሩታል።
በተለይ እንደዚህ አይነት በጦርነትና በሌሎች ድንገተኛ አደጋዎች ወቅት የድንገተኛ የሕክምና አገልግሎቶችን እና የድንገተኛ ጉዳቶችን ምላሽ መስጠቱ ጎን ለጎን እንዳለ ሆኖ መሰረታዊ የጤና አገልግሎቶች ደግሞ ጎን ለጎን ትኩረት ተሰጥቶ መሰራት አለበት የሚል አቅጣጫ ነው ያለው። ስለዚህ እንደ ብሔረሰብ አስተዳደርም በተለይ የነዚህ የተጎዱ ጤናዎችና አገልግሎት ሳይሰጡ ለረጅም ጊዜ የነበሩ አካባቢዎች ላይ ደግሞ በመጀመሪያ ደረጃ በዛው በወረዳው ባለው አቅም በዞኑ ባለው አቅም ቢያንስ የድንገተኛ የሕክምና አገልግሎቶችና የወሊድ አገልግሎት በፍጥነት እንዲጀምር ነው የምናደርገው። ስለዚህ የቅዳሜ ጤና ጣቢያም ላይ ያንን ያደረግነው በሄድንበት ጊዜ ቦታው እየተጸዳና ለአገልግሎት ዝግጁ እየሆነ ነው የነበረው። ስለዚህ በተወሰኑ ግብዓቶች እጃችን ላይ ባሉ ግብዓቶች ድንገተኛ አገልግሎቶች እናስጀምራለን።
አመራሮቹ ጉዳቶቹን አክሞ ስራ ለማስጀመር ጥረቶች ቢኖሩም ከውድመቱ ስፋት አንጻር በዞኑ አቅም ችግሩን መፍታት ስለማይቻል የክልልና የፌዴራል መንግስታት፣ ዓለም አቀፍና አገር አቀፍ በጎ አድራጊዎች በመልሶ ማቋቋም ስራው ላይ እንዲሳተፉ ጥሪ አስተላልፈዋል። የክልል ትምህርትና ጤና ቢሮዎችን ምላሽ ለማካተት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ህወሓት በዋግምራው ጥቃት የሰጠው ቀጥተኛ ምላሽ ባይኖርም ቃል አቀባዩ ጌታቸው ረዳ ለጋዜጠኞች በቅርቡ በሰጡት አስተያየት የአማራን ህዝብ ኢላማ ያደረገ ጥቃት ሰራዊታቸው እንደማይፈጽም ገልጸው ነበር። ሰራዊታቸው የትግራይን እሴት የወረሰ እንጂ የአማራን ህዝብ የማንበርከክ ፍላጎት እንደሌለው የገለጹት ቃል አቀባዩ የትግራይን ደህንነት ፍላጎት ይዞ የገባ ነው ነበር ያሉት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ ስናልፍ በኢትዮጵያ በ40 ዓመታት ባልታየው ከፍተኛ ድርቅ ሳቢያ በሚሊዮኖች የሚቆጠሩ እንስሳቶች በመሞታቸው ሀገሪቱ ከ40 ቢሊዮን ብር በላይ እንዳጣች ምሁራን ተናገሩ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ዩኤን ኦቻ በድርቁ ሳቢያ የሞቱት እንስሳት ቁጥር 3.5 ሚሊዮን መሆኑንና 17 ሚሊዮን ገደማ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ሰሞኑን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በኢትዮጵያ ባለፈው ዓመት የተከሰተው ድርቅ በእንስሳት ሀብት ላይ ከፍተኛ ጉዳት ማድረሱን በዓለም አቀፍ የዝናብ አጠር አካባቢዎች ምርምር ማዕከል ከፍተኛ ተመራማሪና የግብርና ምጣኔ ሀብት ባለሙያ እንዲሁም በኢትዮጵያ የተለያዩ ዩኒቨርሲቲዎች መምህር የሆኑት ዶክተር ግርማ ተስፋውን ተናግሯል።
እኛ በኢትዮጵያ ብቻ ሳይሆን በሶማሌም፣ በኬንያም በእነዚህ በዝቅተኛ ቦታዎች ላይ ከፍተኛ የሆነ ጉዳት እያደረሰ ነው። በእርግጥ ድርቅ እንግዲህ ለኢትዮጵያና ለዚህ አካባቢ አዲስ አይደለም። እንደሚታወቀው በተደጋጋሚ በሀገራችንም ድርቅ ይከሰታል። የአሁኑን ለየት የሚያደርገው ምንድን ነው? አንደኛ ይሄ ድግግሞሹ ወይም ፍሪኩዌንሲ የምንለው ጨምሯል። በአጭር ጊዜ ነው የሚከሰተው። ሁለተኛ ደግሞ ከተከሰተ በኋላ ይቆያል፣ ዲሬሽኑም ከፍተኛ ሆኗል። አሁን ያኔ ቀደም ብለው የምናውቃቸው ለአንድ ሲዝን ወይም ለአንድ ወቅት ይመጣሉ፣ ከዛ በኋላ ይሄዳል። አሁን ግን አንዴ ከተከሰተ 2-3 የመኸር ወቅት ይቆያል እና አሁን እንዳልኩት ድግግሞሹና ርዝመቱ ጨምሯል በጣም። በእንስሳት ሀብት ላይ ያደረሰውን ጉዳት እንደው ትክክለኛውን ቁጥር አሀዝ እኔ መረጃ የለኝም፣ ግን ከሚቀርቡ ጽሁፎች ካነበብኳቸው የሰማሁት ወይም ያየሁት ምንድን ነው ባለፉት 2-3 ዓመታት ወደ 2 ሚሊዮን የሚቆጠር የቤት እንስሳ በዚህ በድርቅ ምክንያት ጠፍቷል ወይም ደግሞ ሞቷል። ይሄ ደግሞ በጣም እጅግ ከፍተኛ ሀብት ነው። በገንዘብ ቢለካ እጅግ በጣም ብዙ ቢሊየን ብሮች እንደሚሆን ምንም ጥርጥር የለውም።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ሰሞኑን ባወጣው ሪፖርት በአርባ ዓመታት ታሪክ ውስጥ እጅግ አስከፊ በተባለው የኢትዮጵያ ድርቅ ባለፈው አንድ ዓመት ውስጥ ብቻ 3.5 ሚሊዮን እንስሳት መሆናቸውን አመልክቷል። በድርቁ ምክንያት የደከሙና የቀጩ 25 ሚሊዮን እንስሳትም እንደዚሁ የሞት አደጋ እንደተጋረጠባቸው ነው የጠቀሰው። በኢትዮጵያ የግብርና ምርምር ኢንስቲትዩት የእንስሳት ምርምር ዲሬክተር ዶክተር ፈቀደ ፈይሳም በደረሰው ሞት አገሪቱ በብዙ ቢሊዮኖች የሚቆጠር ኪሳራ አጋጥሞታል በማለት እሳቸው ያላቸውን ቁጥር መነሻ በማድረግ የሚናገሩት
ድርቁ ከፍተኛ ተጽዕኖ አሳድሯል። ይሄ ድርቅ እንግዲህ በየሶስት ዓመቱ ይመጣል። ለዛ አስቀድመን አንዘጋጅም። አየ ድርቅ ሲመጣ የሚያጥረው መጀመሪያ ውሃ ነው፣ ከዛ መኖ ነው። ዋና መኖ ከሌለ ያው እንስሳው አይኖርም እና ዘንድሮ የገጠመን ድርቅ በጣም ከፍተኛ የሚባል ነው። በአርባ ዓመት ጊዜ ውስጥ የሚባለው እና ብዙ እንስሳት አልቆብናል። እውነት ለመናገር ከሆነ ከ2 ሚሊዮን በላይ ይሆናሉ ያለቁት። ይህንን ወደ ገንዘብ ብንተምን ቀላል አይደለም፣ ከ40 ቢሊዮን በላይ ሊሆን ይችላል። አስቀድመን ይህን ችግር አውቀን ቅድመ ዝግጅት ማድረግ ችለን ቢሆን በተለይ በመኖ አቅርቦት፣ በውሃ አቅርቦት የተወሰነውን ኢንቨስት አድርገን ዝግጅት አድርገን ቢሆን የተወሰኑ ማዳን እንችላለን ነው። ያን ባለማድረጋችን ብዙ ሀብት አጥተናል። ይሄ ድርቅ አሁንም በዚህ የሚያቆም አይደለም። በቀጣይ 3-4 ዓመታትም ተመሳሳይ ድርቅ ሊመጣ ስለሚችል ከዚህ ተምረን በቀጣይነት ማድረግ የሚገቡን ነገሮች ከወዲሁ ማሰብ አለብን ብዬ ነው የማስበው እንጂ በጣም ከፍተኛ ጉዳት አድርሷል።
አጠቃላይ በአገሪቱ ኢኮኖሚ ላይ ያደረሰው አሉታው ተጽዕኖ የከፋ መሆኑንም ዶክተር ግርማ ገልጿል።
ለምሳሌ ግብርናው ራሱ ከ30 እስከ 40% 35% ኮንትሪቢዩት ያደርጋል ነው የሚባለው። የእንስሳት ዘርፉ ደግሞ እስከ 10% ከዛ ከ30ው አንድ ሶስተኛውን አስተዋጽኦ ያደርጋል ነው የሚባለው። እንግዲህ እነዚህ ግምታዊ ቁጥሮች ናቸው። በትክክል በጣም አሁን እንደ አንድ ኢኮኖሚስት ደረትን ነፍት በምትናገርበት ደረጃ በትክክል እየተለካ ነው ብዬ አላምንም። ይሄ ግል አመለካከቴ ነው። ግን ያም ሆኖ 10% የሚባለው ራሱ ቅድም እንዳልኩ መለካት የሚቻሉትን ብቻ ታይቶ ነው። ለምሳሌ የኢትዮጵያ ሰብል የሚያደርገው የሰብል እርሻችን የሚያደርገው አስተዋጽኦ ከእንስሳቱ የተገኘ ነው ማለት ይቻላል። ምክንያቱም ኢትዮጵያ ውስጥ ምናልባት 95-96% እርሻ የሚታረሰው በበሬ ነው። ስለዚህ ይሄ የእንስሳቶች አስተዋጽኦ ነው። በጣም ብዙ አርሶ አደሮች አሁንም ቢሆን የእንስሳትን ፍግ ለማዳበሪያነት ይጠቀማሉ።
በምስራቅና በደቡብ የአገሪቱ ክፍል በተከሰተ ድርቅ ወደ 17 ሚሊዮን ሰዎች የአስቸኳይ ጊዜ ድጋፍ እንደሚያስፈልጋቸው ዩኤን ኦቻ አመላክቷል። ዶክተር ግንባ በእንስሳትም ላይ የደረሰው ጉዳት ከባድ መሆኑን ጠቅሰው እንክብካቤ የሚፈልጉ እንስሳት ቁጥር ከፍተኛ ነው ብሏል። ዶክተር ፈቀደ በበኩላቸው 70 ሚሊዮን እንስሳት ለተመሳሳይ ችግር መጋለጣቸውን ተናግረው ችግሩን በዘላቂነት ለመፍታት መደረግ ያለባቸውን ተግባራት ዘርዝረዋል።
በአጠቃላይ ከ70 ሚሊዮን በላይ ይሆናሉ ሁሉንም እንስሳት አንድ ላይ እንትን አድርገን ስናመጣና እነዚህ እንስሳት ቀላል አይደሉም። ከዚህ አካባቢ ነው እንግዲህ ለውጭ ገበያም የምናቀርበው ለአገር ውስጥ ፍጆታም አምጥተን አሻሽለን የምንጠቀምባቸው ከዛው ስለሆነ እዛ ላይ ወደፊትም ትኩረት ሰጥተን ብንሰራ የተሻለ ተጠቃሚ እንሆናለን ብዬ አስባለሁ።
30ኛው የኢትዮጵያ የእንስሳት ሀብት ማህበር ወይም አስፓ የእንስሳት ሀብት በኢትዮጵያ የምግብ ስርዓት ውስጥ ያላቸው ድርሻ በሚል በሐዋሳ ዩኒቨርሲቲ ጉባኤ እያካሄደ ይገኛል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
ተከታዩ ዘገባ አንዲት የህፃናት መጽሐፍ አዘጋጅና የሙዚቃ ደራሲ ያስተዋውቀናል። ታቲያና ክፍሌ ትባላለች። ሀብታሙ ስዩም ያነጋገራት።
ታቲያና ክፍሌ ከሚልዋኪ ዊስካንሰን የመጣሁት የተማራሁት በልጆች መጽሐፍ እና የተወሰነ የልጆች ሙዚቃዎችን ደግሞ ማሉ በዩቲዩብ ላይ።
ታቲያና ይህንን ስራ ከመቼ ጀምሮ ነው መስራት የጀመርሽው? ወደ ስራው እንድትገቢስ ያነሳሳሽ የገፋፋሽ ምክንያት ምን ነበረ?
የጀመርኩት የዛሬ 2 ዓመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀዳለሁ፣ ቀድጄ እጥለዋለሁ። ግን ልጅ ከወለድኩኝ በኋላ እና እዚህም ሀገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ እዚህ በአማርኛ። ግን አይምሮ የሚገነቡ የልጆችን ልብ ለፍቅር፣ ለሰላም፣ ለመልካም ነገር የሚያነሳሳ የለም። በዛ ምክንያት ብዙ ታሪኮች ወደ ውስጤ ስለሚመጡ በዛ ምክንያት ነው ለመጽሐፍ የተነሳሳሁት።
የምትጽፊያቸው መጽሐፍት በምን ላይ የሚያተኩሩ ናቸው? ለልጆች ምን አይነት ትምህርቶችስ ነው የሚሰጡት?
የመጀመሪያ መጽሐፌ ስለ ሀሁ ነው። ቤዚክ የሆነ አንደርስታንዲንግ እንዲኖራቸው በአማርኛ ስፔሻሊ በውጭ ለሚኖሩ ልጆች። ቀጥሎ ያሉት ግን ላይክ ሞር ልጆች አንደበታቸውን እንዲጠቀሙ፣ ማይንዳቸውን እንዲጠቀሙ፣ እንደሚወደዱ ኢንስፓየር የሚያደርግ ሞር ወደዛ ነው የሚያደለው። ሞር ማይንድ ዲቨሎፕመንት ነው።
እንደዚህ ያለው መጽሐፍትን በዚህ ሀገር ውስጥ ማዘጋጀት እዚህ ለሚወለዱ ትውልድ ኢትዮጵያውያን ህፃናትና ታዳጊዎች ምን ጠቀሜታ አለው? ፋይዳው ምንድን ነው?
ለልጆች አንደኛ የሀገራቸው ሰው ሲጽፍ፣ ሁለተኛ ደግሞ በአማርኛም አቫይለብል ሲሆን ኢትዮጵያም ላሉ ልጆች እንደገና ደግሞ ወደ ሀገራቸው ልባቸው እንዲመለስ ሞር ይሄ የዌስተርንን አገዛዝ ወደዛ ልባቸው እንዳይሄድ በሀገራቸውም እዚህ ሀገር ያለው መኖሩን ሲመለከቱ ፕራውድ መሆን ይጀምራሉ፣ ደስተኛም ይሆናሉ እና ሞር አክሴፕት እያደረጉ ይመጣሉ ካልቸራቸውን፣ ባህላቸውን፣ ሀገራቸውን፣ ቋንቋቸውን እና ልባቸውን ወደ ኢትዮጵያ መመለስ ነው።
እስካሁን ድረስ ምን ያክል መጽሐፍቶችን ጻፍሽ አዘጋጀሽ? ከአንባቢያን ያገኘሽው ምላሽ በተለይ ከወላጆች እና እዚህ ካሉ ህጻናትም ምን አይነት ምላሾችን እያገኘሽ ነው?
በጣም ያበረታቱኛል። እስካሁን የሚያዩት ሁሉ ያበረታቱኛል። የተለያየ መንገዶችን እንድጠቀም እና ብዙ ልጆችን እንድደርስ ደግሞ መንገድ ይጠቁሙኛል። አብዛኛውን የዚህ ሀገር ልጆችን እንድደርስ ሶስተኛ ፎርማት ሰርቻለሁ። አማርኛ እና እንግሊዝኛ ብቻ ነበር የምሰራው። አሁን አማርኛው በእንግሊዝኛ ንባብ እንዲደረግ እና እንግሊዝኛው ደግሞ ለብቻ ይጻፋል። ስለዚህ የዚህ ሀገር ልጆች በራሳቸው ማንበብ እንዲችሉ ኢንተረስትድ ሆነው እንዲለማመዱ ያንን ሞር ዳይሬክት ያደርጋሉ እና ሀገራዊ የሆነ ደግሞ ሞር የኢትዮጵያዊ ካልቸርን ያመለከተ ወደዛ ደግሞ ሞር እየተጓዝኩኝ ነው። አሁን 6 መጽሐፎች ታትመዋል። አሁን 7ኛው መንገድ ላይ ነው፣ ኖቬምበር ላይ ይወጣል እና ብዙ እቅዶች አሉ። ከዚህ በኋላ ፊሽታ ደ ቶኪንግ ፊሽ፣ ፊሽታ የምታበራው አሳ፣ ፊሽታ እና የልጆቹ አባት፣ ሀገዕዝ፣ አንተ የምታበራ ኮከብ ነህ፣ አንቺ የምታበሪ ኮከብ ነሽ፣ አዲስ የወጣው ደግሞ ጊዜን በጊዜ።
ታቲያና፣ የመጪ ዘመን እቅድሽ ምንድን ነው?
ለወደፊት በኢትዮጵያ ውስጥ ላይብረሪ ተከፍቶ ለልጆች በአፎርደብል በሆነ ዋጋ ቤታቸው ገዝተው መጠቀም እንዲችሉ፣ አንደኛም ደግሞ ላይብረሪ መጥተው እንደ ልባቸው የፈለጉትን መጽሐፍ በሀገራቸው ቋንቋን በእንግሊዝኛ፣ በተለያየ በኦሮምኛ።
ከታቲያ ገና ጋር የነበረንን ቆይታ ሙሉውን ከዌብሳይታችንና ከፌስቡክ ላይ ታገኛላችሁ። ለምሽቱ ያዝነው